የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ታህሳስ 4 2017 ዓ.ም ዝግጅታችን ጀመረ። አቶ ዮሐንስ ባያዩና አቶ ክርስቲያን ታደለ ቀዶ ህክምና ተደረገላቸው።
ዋል
ታኪሞቹ ቢያንስ አንድ ቀንና ሁለት ቀን ደም የሚፈሰውን ማየት ተኝተው እዚህ ማየት ነበረብን የሚል ነው፣ ግን ማረሚያ ቤቱ ሊፈቅድ አልቻለም። ልክ ኦፕራሲዮን እንደተጠናቀቀ አውጥቶ መውሰድ ነው የፈለገው። ስለዚህ ሆስፒታሉ ምንም አማራጭ የለውም፣ ያለውን ትዕዛዝ መቀበል ነው። ሆኖም ግን ደሙ የሚፈስ ከሆነ ግን እባካችሁ ወደ ዋንጡልን የሚል የጽሁፍ ወረቀት ሰጥቷቸው ነው የተመለሱት።
የሰማችሁት የተከሳሾቹን ጠበቃ አቶ ሰለሞን ገዛኸኝ ነው። በዚህ ዙሪያ ፖሊስም ምላሽ ሰጥቶናል።
ከዛ ውጭ ግን ይተኙ እንዲሁኑ እንዲሁን የሚል ነገር የመጣም ትዕዛዝ የለም። ሆስፒታሉ ራሱ ተኝተው መታከም አለባቸው ብሎ የጻፈውም ነገር የለም። እንደውም የሆስፒታሉ ትዕዛዝ በማንኛውም ጊዜ ክትትል እንደሚደረግላቸው እና ሰኞ ቀጠሮ እንዳላቸው ይመጣለ፣ ሰኞ ይሄዳሉ። ሌላ ችግር ካለ በማንኛውም ሰዓት ህክምና እንዲያገኙ ይደረጋል።
የቃሊቲ ማረሚያ ቤት ኃላፊ ኮማንደር አስቻለው መኮንን ናቸው። የዚህ ዘገባ ሙሉ በአብይ ርዕሳችን ይቀርባል። ሁለቱም የህወሓት ቡድኖች ከጠቅላይ ሚኒስትር አብይ አህመድ ጋር ከተወያዩ በኋላ በሰጡት መግለጫ መካሰስ ቀጥለዋል። እነዚህና ሌሎች ዘገባዎች በምሽቱ ዝግጅታችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው አሉላ ከበደ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ለዋና ዋናዎቹ የዓለም ዜናዎች አሉላ።
ሰላም ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶችን። ዩናይት ስቴትስና ቱርክ በሶሪያ ጉዳይ የሚስማሙባቸው በርካታ ሁኔታዎች መኖራቸውን ገለጡ። የዩናይት ስቴትስ የቀድሞ የሶሪያ ማረሚያ ቤቶች ኃላፊ ታሳሪዎችን በማሰቃየት ወንጀል ተጠያቂ አደረገች። የሩሲያ የጋዝ አቅርቦት ይቋረጣል በሚል ስጋት ውስጥ የገባችው ሞልዶቫ የአስቸኳይ ጊዜ አወጀች የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን። ዩናይት ስቴትስና ቱርክ በሶሪያ ጉዳይ የሚስማሙባቸው በርካታ ሁኔታዎች አሉ ሲሉ ብሊንከን ተናገሩ። የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ አርብ ከቱርክ አቻቸው ጋር አንካራ ላይ ተገናኝተው ከተነጋገሩ በኋላ በሰጡት አስተያየት ነው። በአዲሱ የሶሪያ መንግስት እውን የሆነው ማየት በሚፈልጓቸው ጉዳዮች ዙሪያ የሚስማሙባቸው በርካታ ሁኔታዎች መኖራቸውን የተናገሩት ብሊንከንና የቱርኩ የውጭ ጉዳይ ሚኒስትር ሀካን ፊዳን በጋራ በሰጡት ጋዜጣዊ መግለጫ ሁለቱ አገሮች በሶሪያ ሁሉን አቀፍና ከወገንተኝነት የጸዳ የህዳጣን ማህበረሰቦችንና የሴቶችን መብት የሚያስከብር ለህዝብ ተቋማት ጥበቃ መረጋገጥ የሚቆምና ህዝብ የሚያስፈልገውን እንዲያገኝ ለማድረግ የሚሰራ ጊዜያዊ መንግስት እንዲቋቋም ይፈልጋሉ ብለዋል። ብሊንከን አክለው እንደገለጹት ሁለቱ አገራት ጊዜያዊው የሶሪያ መንግስት ከቀድሞ የሶሪያ ፕሬዚዳንት ባሻር አልአሳድ መንግስት ጋር የተራረፉ ማናቸውም የኬሚካል ጦር መሳሪያዎችን ፈልጎ እንዲያወድም ይሻሉ። ሶሪያ በጎረቤቶቿ ላይ ስጋት የማትደቅንና ጊዜያዊ አመራሯም ከአክራሪ ቡድኖች ጋር ያለውን ግንኙነት እንዲያቋርጥ እንደሚፈልጉም ብሊንከን ተናግረዋል። በተለይም እስላማዊውን አሸባሪ ቡድን አይሲስን በቁጥጥር ስር ለመዋል የሚደረገውን ጥረት መቀጠል አስፈልጊ መሆኑን ሁለቱ ባለስልጣናት ጨምረው ገልጸዋል። የሶሪያው እስላማዊ አማጺ ቡድን ባደረሰው ብርቱ ጥቃት ለ54 ዓመታት የዘለቀው የአሳድ ቤተሰብ የጭቆና አገዛዝ ማብቃት የፈጠረውን ሁኔታ ተከትሎ ወደ መካከለኛው ምስራቅ ያቀኑ ብሊንከን የጉዟቸው ሁለተኛ መዳረሻ ካደረጓት አንካራ ላይ ፊዳንን አግኝተው ከማነጋገራቸው አስቀድሞ ትላንት ሐሙስ ከቱርኩ ፕሬዚዳንት ኤርዶጋን ጋር መነጋገራቸውም ታውቋል። ብሊንከን ዮርዳኖስ ላይም ከንጉሥ አብዱላ ሁለተኛ ቢን አልሁሴን እና ከምክትል ጠቅላይ ሚኒስትር አይማን ሳፋዲ ጋር ተገናኝተው ተነጋግረዋል። ዩናይትድ ስቴትስ የቀድሞውን የሶሪያ ማረሚያ ቤቶች ኃላፊ ታሳሪዎችን በማሰቃየት ወንጀል ከሳለች። የቀድሞ የሶሪያ ማረሚያ ቤቶች ኃላፊ ከስልጣን የተወገደውን የባሻር አልአሳድን መንግስት ተቃዋሚዎች በማሰቃየት ወንጀል መከሰሳቸውን የዩናይትድ ስቴትስ የፍትህ ሚኒስቴር በትላንትናው ዕለት አስታውቋል። እንደ አውሮፓውያን የዘመን አቆጣጠር ከ2020 ዓ ም አንስቶ በዩናይትድ ስቴትስ የኖሩት የ72 ዓመቱ ሳሚር ኦስማን አልሼክ የተባሉትን ወንጀሎች የፈጸሙት ታሳሪዎችን ለአሰቃቂ በደል ሲዳረጉበት መቆየታቸው የተነገረውን አድራ በሚል መጠሪያ የሚታወቀውን የደማስቆ ማዕከላዊ እስር ቤት ባስተዳደሩበት እንደ አውሮፓውያን የዘመን አቆጣጠር ከ2005 እስከ 2008 በነበረው ጊዜ ውስጥ ነው ተብሏል። በእስር ቤቱ ከሚፈጸሙት በተጨማሪ አልሼክ በግላቸው በእስረኞች ላይ ከባድ የአካልና የአእምሮ ስቃይ መፈጸማቸውን እንዲሁም መሰል ድርጊቶችን እንዲፈጽሙ የማረሚያ ቤቱን ሰራተኞች ማዘዛቸውን የዩናይትድ ስቴትስ አቃቢ ሕግ በክሱ ዘርዝሯል። አልሼክ እስር ቤቱን ባስተዳደሩበት ወቅት እስረኞች ከጣሪያ ማገር ላይ እንዲንጠለጠሉ አሊያም በራሪ ምንጣፍ የሚል ስያሜ በተሰጠውና ሰውነታቸውን ከወገብ ላይ ከፍሎ ለሁለት በማጠፍ ለከፍተኛ ስቃይ የሚዳርግ መሳሪያ፣ አንዳንዴም የአከርካሪ አጥንታቸው እስኪሰበር ድረስ ይደበደቡ ነበር ተብሏል። በአልሼክ ላይ የቀረበው ክስ የተሰማው የአሳድ መንግስታቸው እየተፈራረሰ በነበረበት ወቅት አሳድ ከሀገር ከኮበለሉ ቀናት በኋላ በሚሊዮኖች የሚቆጠሩ ሶሪያውያን ለአስርት ዓመታት በዘለቀው ጭቆና የደረሰባቸውን መለስ ብለው እያጤኑ በነበረበት ወቅት ነው። የሩሲያ የጋዝ አቅርቦት ይቋረጣል በሚል ስጋት ውስጥ የገባችው ሞልዶቫ የአስቸኳይ ጊዜ አውጃለች። የሞልዶቫ ፓርላማ ሩሲያ በያዝነው የክረምት ወር የአውሮፓ ህብረት እጩ ወደሆነችው አገር ትልክ የነበረውን የተፈጥሮ ጋዝ አቅርቦት ልታቋርጥ ትችላለች በሚል ስጋት በኃይል አቅርቦቱ ዘርፍ ተፈጻሚ የሚሆን የአስቸኳይ ጊዜ አዋጅ አጽድቋል። 101 መቀመጫዎች ያሉት የሞልዶቫ ምክር ቤት ከመጪው ሰኞ አንስቶ የሚጀምርና ለ60 ቀናት የሚዘልቅ የአስቸኳይ ጊዜ አዋጅ ለማጽደቅ ድምፅ ሰጥቷል። በአዋጁም መሠረት ሞስኮ ለትልቁ የሞልዶቫ የጋዝ ማመንጫ ኪሱዩርጋን የምታቀርበውን የጋዝ አቅርቦት የምታቋርጥ ከሆነ አይቀሬ ፈተና ይደቅናል ያሉትን ሁኔታ ይመራል። የኪሱዩርጋን የኃይል ማመንጫ በሩሲያ ዘመሙ የትራንስትሪያ ግዛት የሚገኝ ነው። እንደ አውሮፓውያን የዘመን አቆጣጠር በ2022 መገባደጃ ሩሲያ ከሞልዶቫ በምትዋሰነው ዩክሬን የከፈተችውን ጥቃት ተከትሎ የኪሱዩርጋ የኃይል ማመንጫ ስራ ተቋርጦ እንደነበርም የሚታወስ ነው። በመጨረሻም አዲሱ የዩክሬኑ ወታደራዊ ግዢዎች አስፈጻሚ ድርጅት ኬቭ ኔቶን ለመቀላቀል ያላትን ውጥን ማቀላጠፍ ይዟል። ለሀገሪቱ ሰራዊት ፍጆታ የሚውሉና ከውጊያ ጋር ያልተገናኙ ግዢዎችን ለማስፈጸም የተቋቋመው አዲሱ የዩክሬን መንግስታዊ ድርጅት ኬቭ ኔቶን ለመቀላቀል ለያዘችው ግብ መንገድ ይጠርግልኛል በሚል ተስፋ የጀመረችው የለውጥ እርምጃ ማሳያ መሆኑም ተገልጧል። ምዕራባውያን ባለስልጣናት በአገሬው ቋንቋ በአጽህሮት ዶት በሚል መጠሪያ የሚታወቀውን ይህን የመንግስታዊ አቅርቦቶች ጉዳይ አስፈጻሚ ድርጅት በቅርብ እየተከታተሉ መሆናቸውም ተመልክቷል። እንዲያቀርብ ከተጠየቀው ምርት የ95% ውል መፈጸሙን የገለጹት የአዲሱ ኩባንያ ዋና ስራ አስፈጻሚ ሲናገሩም እስካሁን ሂደቱም የ25% ወጪ ማዳን መቻሉን አስታውቀዋል። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
አሉላን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ታህሳስ 4 2017 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ከአቀናባሪ ኤልያስ አስማረ ጋር እያስተናገድኳችሁ ያለሁት ስመኝሽ የቆየነኝ። የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብራናለች። የምሽቱ አናዘጋጅ ጽዮን ግርማ ናት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድትቆዩ በድጋሚ ጋብዛለሁ። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባ እንለፍ። የምክር ቤት አባል የሆኑት አቶ ዮሐንስ ቧያሌውና አቶ ክርስቲያን ታደለ በአንጀት ህመም ትላንት የቀዶ ሕክምና ከተደረገላቸው በኋላ በዚያው ዕለት ከሆስፒታል ወደ ማረሚያ ቤት መወሰዳቸውን ቤተሰቦቻቸውና ጠበቃቸው ገልጸዋል። ታካሚዎቹ በሆስፒታሉ ቆይተው ክትትል እንዲደረግላቸው እንዳልተፈቀደላቸው የገለጹት ጠበቃ ሰለሞን ገዛኸኝ በመሆኑም ደም ከፈሰሳቸው በአስቸኳይ እንዲያመጧቸው ለማረሚያ ቤት ደብዳቤ ተጽፎ መውጣታቸውን ተናግረዋል። የማረሚያ ቤት ኃላፊ ኮማንደር አስቻለው መኮንን በበኩላቸው በቀጠሮ እንዲመጡ እንጂ እዚያው ሆኖ እንዲታከሙ ከሆስፒታል የደረሰን ጥያቄ የለም ብለዋል። ኬኔዲ አባተ ዝርዝር አለው።
የህዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለ እና የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቧያለው ትናንት ሐሙስ ታህሳስ 3 ቀን 2017 ዓ.ም በአንጀት ህመም ምክንያት ቀዶ ህክምና እንደተደረገላቸው ከጠበቆቻቸው አንዱ ለአሜሪካ ድምጽ ተናግረዋል። በአማራ ክልል ካለው ቀውስ ጋር በተገናኘ በቁጥጥር ስር ከዋሉ በኋላ ለወራት ታስረው በቆዩበት አዋሽ አርባ በሚገኘው የወታደራዊ ካምፕ ለአንጀት ድርቀት ህመም መጋለጣቸውን በመግለጽ በራሳቸው ወጪ በመረጡት ሆስፒታል ለመታከም ጥያቄ ካቀረቡ ከሁለት ወራት በላይ ቆይተው ህክምናውን ማግኘታቸውን ጠበቃቸው አቶ ሰለሞን ገዛኸኝ ገልጸዋል።
ፍርድ ቤቱ ለመጨረሻ ጊዜ በማለት ወስዳችሁ አሳክማችሁ በአስቀሩ አሳክማችሁ ሪፖርት አድርጉ ባለው መሰረት የመጨረሻ ትእዛዝ በሰጠው መሰረት የአይን ህክምና ካረጉ በኋላ ይሄን የአንጀታቸውን በተመለከተ ወይም ሌላውን ህመማቸውን በተመለከተ ወስዶ ነበረ ሁለት ሳምንት በላይ። ምክንያቱም በመስተዳደር ምንድን የሚለው አካባቢው የጸጥታ ችግር ሊያመጣ ወይም ሊኖር ስለሚችል ሁኔታዎችን አይተን ነው የምንወስድ በማለት ኦልሞስት ከሶስት ሳምንት በላይ ቆይቷል። ከዚህም በኋላ ምንድን ነው የሆነው? ሰኞ ዕለት ሄደው ነበረ መቅረዝ ሆስፒታል። መቅረዝ ሆስፒታል እንደሚታወቀው ያለው እዚህ ፍትህ ሚኒስቴር አካባቢ ነው፣ ባምቢስ መቅረዝ ሆስፒታል። ሁለቱም ሄደው ምርመራ አድርገው ከዚህ በፊት አዋሽ አርባ በነበሩበት ሰዓት ወደ አዲስ አበባ ሲመላለሱ የአንጀት ድርቀት ደርሶባቸው አንጀታቸው ላይ ከፍተኛ ጉዳት የደረሰ በመሆኑ ኦፕራሲዮን ማድረግ አለባቸው በተባለው መሰረት ቀጠሮ ትናንት ነበር ለኦፕራሲዮን። ሰኞ ዕለት አጠቃላይ ምርመራ ያደረጉት ትናንትና ግን ኦፕራሲዮን አድርገው ነው የወጡት።
በሕክምናው ወቅት ከፍተኛ የደም መፍሰስ ስላጋጠማቸው ታካሚዎቹ በሆስፒታሉ ቆይተው ክትትል እንዲደረግላቸው ሐኪሞቹ ለማረሚያ ቤት አጃቢዎች ጥያቄ ያቀረቡ ቢሆንም ፈቃድ ባለማግኘታቸው ምክንያት ከቀዶ ሕክምናው በኋላ ወደ ማረሚያ ቤት እንዲመለሱ ተደርገዋል ሲሉም ጠበቃው ተናግረዋል።
ሐኪሞቹ ቢያንስ አንድ ቀንና ሁለት ቀን ደም የሚፈሰውን ማየት ተኝተው እዚህ ማየት ነበረብን የሚል ነው፣ ግን ማረሚያ ቤቱ ሊፈቅድ አልቻለም። ልክ ኦፕራሲዮን እንደተጠናቀቀ አውጥቶ መውሰድ ነው የፈለገው። ስለዚህ ሆስፒታሉ ምንም አማራጭ የለውም፣ ያለውን ትዕዛዝ መቀበል ነው። ሆኖም ግን ደሙ የሚፈስ ከሆነ ግን እባካቸው ወደ ዋንጡልን የሚል የጽሁፍ ወረቀት ሰጥቷቸው ጽሁፍ ወረቀት ሰጥቷቸው ነው የተመለሱት። ጠዋት ወሰዷቸው እንግዲህ ከሶስት ሰዓት እስከ አምስት ሰዓት አካባቢ መሰለኝ ኦፕራሲዮን የተደረገው። ከዛ በኋላ የተመለሱት
ለደህንነታቸው ስለሚሰጉ ማንነታቸውን እንዳንጠቅስና ድምጻቸውንም አየር ላይ እንዳናውል የጠየቁን የአቶ ክርስቲያንና የአቶ ዮሐንስ የቅርብ ቤተሰብ አባላት ከቀዶ ሕክምናው በኋላ ደም በብዛት ሲፈሳቸው ነበር ብለዋል። በመሆኑም እዚያው ሆስፒታል ቆይተው ክትትል ቢደረግላቸው በማለት ሐኪሞቹ ወደ ሕክምናው ማዕከል ላመጧቸው አጃቢዎች ጥያቄ ማቅረባቸውንም ተናግረዋል። ሆኖም አጃቢዎቹ ይህንን የማድረግ ስልጣን እንደሌላቸው ገልጸው ለሚመለከታቸው ኃላፊዎች ስልክ እየደወሉ ሲያሳውቁ እንደነበርና ፈቃድ አለማግኘታቸውን ገልጸው መልሰው ይዘዋቸው ሄደዋል ብለዋል። ሐኪሞቹ በወቅቱ የነበረውን የደም መፍሰስ ካስቆሙ በኋላ ለማረሚያ ቤቱ በማንኛውም ጊዜ ደም የሚፈሳቸው ከሆነ በአስቸኳይ እንዲያመጧቸው፣ ደም ባይፈሳቸውም እንኳን ከ3 እስከ 5 ቀን ባለው ጊዜ ውስጥ ለቼካፕ መልሰው እንዲያመጧቸው ደብዳቤ ጽፈው መላካቸውን አብራርተዋል። ሁለቱ ታሳሪዎች በሆስፒታሉ ቆይተው መታከም ያልቻሉበትን ምክንያት በተመለከተ የጠየቅናቸው ታሳሪዎቹ የሚገኙበት የቃሊቲ ማረሚያ ቤት ኃላፊ ኮማንደር አስቻለው መኮንን በሰጡን ምላሽ ይህን በተመለከተ ከሆስፒታል የቀረበ ጥያቄ የለም ብለዋል። ከሆስፒታሉ የደረሳቸውን የቀጠሮ ጊዜና ሌሎች የሕክምና ክትትል ጉዳዮች ግን እንደሚያስፈጽሙ አስረድተዋል።
እኔ አሁን ነው መሰማው ይህንን። እኛ ሕክምና እንዳላቸው እንደሄዱ ነው የማውቀው። ሌሎች ነገሮች ካሉ ግን እናጣራለን። ተገቢውን ሕክምና እያገኙ ነው ያሉት። ግን አሁን በተባለው ልክ እኛ የምናውቀው እኔ የማላውቀው አርነቤቱ ያልፈቀደ የፈቀደ የሚለው ነገር እኔ መረጃውም የለኝም። አሁን እያጣራ ነው ያለ ነው። ኦልሞስት ያው ሰኞ ቀጠሮ አላቸው። ከዛ ውጭ ግን ይተኙ እንዲሁኑ እንዲሁን የሚል ነገር የመጣም ትእዛዝ የለም። ሆስፒታሉ ራሱ ተኝተው መታከም አለባቸው ብሎ የጻፈውም ነገር የለም። እንደውም የሆስፒታሉ ትእዛዝ በማንኛውም ጊዜ ክትትል እንደሚደረግላቸው እና ሰኞ ቀጠሮ እንዳላቸው ይመጣለ፣ ሰኞ ይሄዳሉ። ሌላ ችግር ካለ በማንኛውም ሰዓት ህክምና እንዲያገኙ ይደረጋል።
የታሳሪዎቹ ጠበቃ አቶ ሰለሞን ገዛኝ በበኩላቸው ሐኪሞቹ ጥያቄውን ያቀረቡት በወቅቱ ለነበሩት የማረሚያ ቤቱ አጃቢዎች እንጂ ኦፊሴላዊ በሆነ ደብዳቤ አይደለም፣ ሁኔታዎችም ለዚህ አያመቹም ብለዋል። በቀዶ ህክምናው ወቅት የደም መፍሰስ ማጋጠሙ ድንገተኛና አስቸኳይ ጉዳይ ስለሆነ ለማረሚያ ቤቱ በህጋዊ መንገድ ደብዳቤ ተጽፎ ሊጠየቅ የሚችልበት እድል ጠባብ እንደሆነ ተናግረዋል። ህክምና የማግኘት ጥያቄያቸው መዘግየቱ ለህመማቸው መባባስ ምክንያት ነው ሲሉ አመልክተዋል።
በሁለት ምክንያት ህመሙ የበረታባቸው፣ አንደኛ አርባና ሰማንያ በነበሩበት ሰዓት ለህክምና ከዛ አዲስ አበባ አምጥተዋቸው መልሰው ወስዷቸዋል ሳይድኑ ወይም ህክምና በአገቡ ሳይደረግ። ከዛ በኋላ ሁለተኛው ደግሞ የባሰባቸው አሁን እዚህ ከማረሚያ ቤቱ ሳይወስዳቸው ከአንድ ወርና ከሁለት ወር ኦልሞስት ሁለት ወር አካባቢ ድረስ ሳይወስዳቸው በመቅረቱ ነው ህመሙ እንደዚሁ ሊበረታባቸው ይቻሉ።
የአንጀትና የአይን ህክምና ጥያቄያቸውን ከሁለት ወራት በፊት ያቀረቡት አቶ ክርስቲያን ታደለና አቶ ዮሐንስ ቧያለው ባለፈው ጥቅምት 29 ቀን ለዋለው የከፍተኛው ፍርድ ቤት ችሎት በአዲስ አበባ በሚገኙ ሁለት የህክምና ማዕከላት ጠቅላላ ህክምናና የአይን ህክምና እንድናገኝ በፍርድ ቤቱ የተሰጠው ተደጋጋሚ ትዕዛዝ ተፈጻሚ አልሆነም ሲሉ አመልክተው ነበር። ማረሚያ ቤቱ በወቅቱ በሰጠው ምላሽ ህክምና የተጠየቀባቸው ተቋማት ተራራማና ጫካ ያለበት አካባቢ የሚገኙ በመሆኑ ለጥበቃ አመቺ ስላልሆነ ነው እስካሁን ወደ ህክምና ማዕከላቱ ያልተወሰዱት ብሏል። ህክምና የጠየቅንባቸው መቅረዝ ሆስፒታልና ዲማ የአይን ህክምና ማዕከል ከተማ ውስጥ ፍትህ ሚኒስቴርና ቤተ መንግስት አካባቢ የሚገኙ ናቸው በማለት ታሳሪዎቹ ያቀረቡትን ክርክር ያዳመጠው ችሎቱ ታሳሪዎቹ በጥያቄያቸው መሰረት በአስር ቀን ውስጥ ታክመው ሪፖርት እንዲቀርብለት ለማረሚያ ቤቱ የመጨረሻ ያለውን ጥብቅ ትዕዛዝ ሰጥቶ እንደነበር መዘገባችን ይታወሳል። ከሐምሌ 28 ቀን 2015 ዓ.ም ጀምሮ በእስር ላይ የሚገኙት አቶ ክርስቲያን ታደለና ከነሐሴ 9 ቀን 2015 ዓ.ም ጀምሮ ታስረው የሚገኙት አቶ ዮሐንስ ቧያለውን ጨምሮ በክስ መዝገባቸው ስር የሚገኙ 52 ተከሳሾች የአማራ ክልል መንግስትን በኃይል ከስልጣን በማውረድ የክልሉን ስልጣን ለመቆጣጠር በመቀጠልም የፌዴራሉን መንግስት በኃይል ወደ ድርድር ለማምጣት ለመደራደር ፈቃደኛ ካልሆነ ደግሞ በኃይል እርምጃ ለማስወገድ ተስማምተው ለተግባራዊነቱ በመስራት ላይ ነበሩ በሚል ነው የወንጀልና የሽብር ክስ የተመሰረተባቸው። ጉዳዩን እየተከታተለ ያለው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስታዊ ችሎት አቃቤ ህግ ክሱን አሻሽሎ እንዲያቀርብ የወሰነ ሲሆን አቃቤ ህግ በበኩሉ ለጠቅላይ ፍርድ ቤት ይግባኝ አቅርቦ ውጤቱ በመጠበቅ ላይ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ የሚመራውና በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው ሁለቱ የህወሓት ቡድን ባለፈው ሳምንት ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት ካደረጉ በኋላ ውይይቱን በተመለከተ በተናጠል የሚያወጧቸው መግለጫዎች መካሰሳቸውን ቀጥለዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሓት ቡድን የነ አቶ ጌታቸውን ቡድን ብሔራዊ ክደት ፈጽሟል ሲል ክስ አሰምቷል። የናቶ ጌታቸው ቡድን በበኩሉ ተፈናቃዮች ወደ ቀያቸው እንዳይመለሱና ግዛዊ አስተዳደሩ ስራውን እንዳያከናውን ሌላኛው የህወሓት ቡድን እያደናቀፈ ነው ሲል ወንጅሏል። ሙልጌታ ጽብሃ ተጨማሪ አለው።
የትግራይ ክልል ግዛዊ አስተዳደር የህወሓትና የክልሉ የጸጥታ መዋቅር አመራሮች ባለፈው ሳምንት አዲስ አበባ ላይ ያደረጉት ውይይት አስመልክቶ ሁለቱም የህወሓት ቡድኖች ያወጧቸው መግለጫዎች እርስ በርስ የሚወቃቀሱበትን ይዘቶች የያዙ ናቸው። የመጀመሪያው መግለጫ በማህበራዊ ገጽ ላይ ከትላንት በስቲያ ያወጣው በዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሓት ቡድን ሲሆን በግዛዊ አስተዳደሩ ስር የሚገኙ የህወሓት አመራሮች ብሔራዊ ክህደት እየፈጸሙ ነው በሚል ክስ አሰምቷል። መግለጫው ከህወሓት ተነጥለው የወጡ ናቸው የተባሉ አመራሮች ህወሓት ወክለው በጊዜው አስተዳደሩ መቀጠል አይችሉም፣ በዚህም ከጠቅላይ ሚኒስትር አብይ አህመድ ጋር ስለ የአስተዳደሩ ፕሬዚደንት መተካት በተመለከተ ተወያይተናል ካለ በኋላ ባለፈው ሳምንት በተደረገ ውይይትም ፕሬዚደንት ለመተካት የሁለት ሳምንት ቀጠሮ ተይዟል ብሏል። ከጠቅላይ ሚኒስትሩ ጋር በነበረው ውይይት የነ አቶ ጌታቸው ቡድንን የትግራይ ክልልን ጥቅም አሳልፎ የሚሰጡ ጥያቄዎች ለኢትዮጵያ መንግስት አቅርበዋል በሚለው የመግለጫው ክፍል እነዚህ የተባሉትን ጥያቄዎች በሰባት ነጥብ ዘርዝሮ አስቀምጧል። ከእነዚህም ውስጥ የቀድሞ ተዋጊዎች ትጥቅ ማስፈታትና ወደ ማህበረሰቡ እንዲቀላቀሉ ማድረግ ሂደት እንዲፋጠን የነ አቶ ጌታቸው ረዳ ቡድን ጠይቋል። በተጨማሪም የቀድሞ የትግራይ ተዋጊዎች ወደ ኢትዮጵያ መከላከያ ሰራዊት እንዲቀላቀሉ ጥያቄ አቅርቧል። ይህ ደግሞ ክህደት ነው ሲል የነ ዶክተር ደብረጽዮን ቡድን የነ አቶ ጌታቸው ቡድንን በመግለጫ ወንጅሏል። የክልሉ የጸጥታ ኃይሎች በትግራይ ጊዜያዊ አስተዳደር ስር እንዲሆን መጠየቁ እንደ ክህደት ከተጠቀሱት ጉዳዮች አንዱ ነው። በክልሉ ሰሜን ምዕራብ ዞን ውስጥ የሚካሄደው የማዕድን ማውጣት ስራ ከቁጥጥር ውጭ እየሆነ ነው በማለት በትግራይ በኩል ከኤርትራ ጋር ግንኙነት እንዳይፈጠር ለመከላከል በሚል የኢትዮጵያ መከላከያ ሰራዊት ወደ ትግራይ እንዲገባ የነ አቶ ጌታቸው ረዳ ቡድን ጥያቄ አቅርቧል በማለትም መግለጫው ክስ አሰምቷል። በአቶ ጌታቸው የሚመራ የህወሓት ቡድን የትግራይ ህዝብና ሰራዊቱን የሚበትን ስራ እየፈጸመ ነው ያለው መግለጫው በክልሉ የቀለም አብዮት ለማነሳሳት እየሰሩ ነው ሲልም ገልጿል። መግለጫው የህወሓት ማዕከላዊ ኮሚቴ ችግሩን በአጭር ጊዜ መልክ ለማስያዝ የሚያስችል እቅድ አውጥቶ ወደ ትግል ገብቷል ብሏል። በመግለጫው ላይ ተጨማሪ ማብራሪያ ለማግኘት በአወዛጋቢ ጉባኤ ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋና የስራ አስፈጻሚ ኮሚቴ አባል ሆነው የተመረጡ ዶክተር ፍስሐ ሀብተጽዮን ለሁለት ቀናት ሙከራ ብናደርግም ምላሽ ማግኘት አልቻልም። በሌላ በኩል በአቶ ጌታቸው ረዳ የሚመራ የህወሓት ቡድን ማዕከላዊ ኮሚቴ አባላት ትናንት ባወጡት መግለጫ በዶክተር ደብረጽዮን የሚመራ የህወሓት ቡድን ስልጣን እንዲሰጠው የፌዴራል መንግስቱን እየለመነ ነው ሲል ትችት ሰንዝሯል። መግለጫው የነ ዶክተር ደብረጽዮን ቡድን አመፀኛ ቡድን ብሎ የወነጀለው ሲሆን የጊዜው አስተዳደሩ ስራዎችና በፕሪቶሪያው ስምምነት የታጣቂዎች ትጥቅ ማስፈታትና ወደ ህብረተሰቡ የመቀላቀል ስራ በማደናቀፍ ተገምግሞ ምላሽ ለመስጠት እንኳን አልቻለም ብሏል። ተፈናቃዮች ወደ ቀያቸው እንዳይመለሱ እየከለከለና እያደናቀፈ ነው ሲልም መግለጫው አክሏል። ይህ ቡድን የትግራይ ህዝብ ከፌዴራል መንግስት ጋር ወደ ቀውስና መቃቃር ማስገባት የሚያስችል አቅጣጫ እየተከተለ ነው በማለትም ከሷል። በዚህም ወደ ስልጣን ለመምጣት አቅዷል በማለት ገልጿል። የነ ዶክተር ደብረጽዮንን ቡድን በህወሓት ስም የባንዳነት ተግባር እየፈጸመ ያለ ቡድን ነው ብሎ የወነጀለው የነ አቶ ጌታቸው መግለጫ የትግራይ የጸጥታ ኃይልም የኔ ነው በማለት የትግራይ አንድነት የሚበትን አካሄድ እየተጠቀመ ነው ብሏል። ባለፈው እሁድ በመቀለ የተካሄደው የወጣቶች መድረክ የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ከጠቅላይ ሚኒስትር አብይ አህመድ ጋር ወደ ነበረው ውይይት ተጋብዘን እንጂ ስልጣን ለማጽናት አይደለም እየተጓዝ ነው ሲሉ ገልጸዋል። አቶ ጌታቸው ረዳ በሚመራው የህወሓት ቡድን የማዕከላዊ ኮሚቴ አባል ከሆኑት ከአቶ ረዳ ይሃለፎም ምላሽ ለማግኘት ሙከራ ብናደርግም ሳይሳካልን ቀርቷል። የህወሓት አመራሮች ክፍፍሉ እያሰፉት ውጥረቱም የሚያባብስ መግለጫዎች እየሰጡ ባሉበት ለመቀለ ከተማ ሁለቱም ቡድኖች የየራሳቸው ከንቲባ በመሾማቸው የከተማዋ ከንቲባ ጽህፈት ቤት ከአስር ቀናት በላይ ታሽጓል። በዚህም አገልግሎት ለማግኘት ነዋሪዎች እየተቸገሩ ይገኛሉ ሲሉ የመቀለ ከተማ ነዋሪ አቶ ኢዩኤል ጉዕሽ ይናገራሉ። በህወሓት አመራሮች የተፈጠረው ክፍፍል እሳቸው በሚሰሩት የኮንስትራክሽን ዘርፍ በከፍተኛ ሁኔታ እንዳዳከመው ይገልጻሉ።
በአሁኑ ሰዓት ትግራይ ውስጥ የሚካሄዱ ብዙዎቹ የንግድና የስራ እንቅስቃሴዎች፣ ቢዝነሶች፣ የፕሮፌሽናል ስራዎች፣ የሙያ ስራዎች በሙሉ በጣም የተዳከሙ ነው የሚገኙት። ዋናው ምክንያት በህወሓት ፓርቲ ውስጥ የተፈጠረው የፖለቲካ ችግርም ወዴት እየሄደ እንደሆነ መጨረሻው ምን እንደሆነ ውሳኔ የማያሳይ በየጊዜው አዲስ አጀንዳ እየተፈጠረ አዲስ ንትርክ የሚፈጠርበት ሁኔታ ህዝቡ ላይ በሚረጨው ንግግርና በሚጠቀሟቸው ቋንቋዎች፣ ቃላቶች እነዚህ ውንጀላዎች ተስፋ የሚያስቆርጥ ሁኔታ ተፈጥሯል። ከአንድ በላይ ቁጥር ያላቸው ከንቲባዎች በየከተማው መኖር፣ መቀሌ ላይ የከተማ አስተዳደሩ ስራ እንዳይሰራ፣ ሌጂቲሜሲ እንዳይኖር የዚህ ሁሉ ገፈት ቀማሽ ህዝቡ ነው።
በህወሓት አመራሮች መካከል የተፈጠረው ልዩነት ከባለፈው ነሐሴ ወር ጀምሮ ምርጫ ቦርድ እውቅና ያልሰጠው ጉባኤ ሲካሄድ የፓርቲው ምክትል ሊቀመንበር አቶ ጌታቸው ረዳ ጨምሮ 16 የማዕከላዊ ኮሚቴ አባላት በጉባኤው አንሳተፍም ማለታቸው ተከትሎ ውዝግቡ በይፋ መውጣቱ ይታወሳል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
ወደ ተከታዩ ዘገባ ስናልፍ ደሴ ከተማ ላይ ሊገነባ ለታቀደው ወሎ ተርሸሪ ኬር የልዕለ ሕክምናና ትምህርት ማዕከል ግንባታ ከህዝብ የተሰበሰበው ገንዘብ በአግባቡ ገቢ እንዳልተደረገ የፌዴራል ዋና ኤዲተር አስታወቀ። ኦዲተር መስሪያ ቤቱ ባቀረበው ሪፖርት የፕሮጀክት ጽህፈት ቤቱን ተጠያቂ አድርጓል። የፕሮጀክቱ ስራ አስኪያጅ በበኩላቸው ለፕሮጀክቱ ገቢ ማሰባሰቢያ እንዲሆን በሚል የእርዳታ ገቢ ማሰባሰቢያ የተበተኑት ኩፖኖችና የሎተሪ ትኬቶችን መልሶ ለመሰብሰብ የተለያዩ ችግሮች ስላጋጠሟቸው ገንዘቡን መሰብሰብ እንዳልቻሉ ለአሜሪካ ድምፅ ተናግረዋል። በውዝግቡ ዙሪያ ዘገባውን ያጠናቀረው መስፍን አራጌ ዝርዝሩን ይዟል።
ደሴ ከተማ ላይ ሊገነባ የታቀደው ወሎ ተርሸሪ ኬር የልዕለ ሕክምናና ትምህርት ማዕከል ፕሮጀክት ግንባታ ከ2010 ዓ.ም ጀምሮ በወሎ ዩኒቨርሲቲ ስር እንዲሆን ከመተላለፉ በፊት የገንዘብ ማሰባሰቡን ስራ እንዲመራ በተቋቋመው የፕሮጀክት ጽፈት ቤት ስር ነበር። የፕሮጀክት ጽፈት ቤቱ በወቅቱ ገንዘብ ለማሰባሰቢያ ከመረጣቸው መንገዶች መካከል በሀገር ውስጥና በመላው ዓለም ለግንባታ ድጋፍ ማሰባሰቢያ በሚል ኩፖንና የሎተሪ ቲኬቶችን ሽያጭ እንዳካሄደ በህዳር ወር መጨረሻ ለህዝብ ተወካዮች ምክር ቤት ሪፖርት ያቀረበው የፌዴራል ዋና ኦዲተር አስታውቋል። የፕሮጀክቱ ጽፈት ቤቱና ቦርዱ ሰብስቧል የተባለውን ገንዘብ ለታለመለት ዓላማ አላዋለም በሚል ወቀሳ ሲቀርብበት መቆየቱን በህዝብ ተወካዮች ምክር ቤት የደሴ ከተማ ህዝብ ተወካይ ዶክተር ማህተመ ኃይሌ ለአሜሪካ ድምፅ ያስረዳሉ። ይህ ጥያቄም ጉዳዩ እንዲመረመር ምክንያት እንደሆነ ገልጸዋል።
ፕሮጀክት ጽፈት ቤት እንዳለ እናውቃለን። ለወሎ ዩኒቨርሲቲ ርክክብ በማካሄድ በእጃቸው የሚገኝ ገንዘብና ንብረቶች እንዲያስረክቡ አቅጣጫ እንደተሰጠ እናውቃለን። ተግባራዊ ለምን አልተደረገም? የተሰበሰበው ገንዘብ የት ደረሰ? አሁን በእጃቸው ወይም በአካውንት የሚገኝ ገንዘብ ለወሎ ዩኒቨርሲቲ ተሰጥቶ ለሆስፒታሉ ግንባታ እንዲቀጥል፣ የጠፋም ገንዘብ አላግባብ ካለ ተመላሽ እንዲደረግ፣ አጥፊዎችም አስፈላጊ ውሳኔም የሰጡ አካሎች ተጠያቂ እንዲሆኑ የሚል ጥያቄ አቀረበ ህዝቡ። በዚህ መሰረት ይህን ጥያቄ ከደሴ ከተማ ይዤ በመምጣት ለፓርላማ፣ ለመንግስት አስተዳደር ወጪ ቋሚ ኮሚቴ ቀርቦ በፌዴራል ኦዲት መስሪያ ቤት በኩል ኦዲት እንዲደረግ ተደርጓል።
ህዳር 30 ቀን 2017 ዓ.ም የህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ባደረገው ግምገማ ላይ ሪፖርት ያቀረበው የፌዴራሉ ዋና ኦዲተር በገንዘብ አሰባሰቡና ገቢ አደራረጉ ላይ ክፍተት ማግኘቱን አስታውቋል። ሪፖርቱን ያቀረቡት የፌዴራሉ ዋና ኦዲተር መሰረት ዳምጤ በምክር ቤቱ ላይ በወጣው ሪፖርታቸው ላይ በግምገማው ወቅት ትኩረት የተደረገበት ዋናው ጉዳይ የተሰበሰበው ገንዘብ ለታሰበለት ዓላማ ውሏል ወይ የሚለው እንደሆነ አስረድተዋል።
ከዚህ በመነሳት ከኩፖን ቲኬት 16,043,063.19 ተሽጧል። ባንክ ግን አልገባም። ከተንጎላ ቲኬት 7.7 ሚሊዮን ተሽጧል። በድምሩ ወደ 23.7 ሚሊዮን ወደ ባንክ ያልገባ መሆኑን አይተናል። ቦርዱ ደግሞ የመሰረት ስልጣን ሳይኖረው 11.1 ሚሊዮን የሚሆኑ የኩፖን ቲኬቶችን የጠፉ በሚል ሰርዟል። ስለዚህ ይህንን እኛ እንደ ኦዲት በክፍተት ያየ ነው እና በተለይ ባንክ ያልገባው ገንዘብ ለማን እንደተሰጠ ስለሚታወቅ አሁንም ፕሮጀክት ጽህፈት ቤቱ ይህንን ገንዘብ ከሚፈልገው አካል ካሰባሰቡት ከተሰጣቸው አሰባስቦ ወደ ህዝቡ ወይም ወደ ባንክ መግባት አለበት የሚል አስተያየት ነው የምንሰጠው።
በዚሁ የምክር ቤት ውይይት ላይ የፕሮጀክቱ ስራ አስኪያጅ አቶ እሸቱ አየለ ለአሜሪካ ድምጽ ምላሽ ሲሰጡ በሰሜኑ ጦርነት ምክንያት መንቀሳቀስ ባለመቻላቸው በአመራር ለውጥና በሌሎች ምክንያቶች መሰብሰብ የሚገባው ገንዘብ አለመሰብሰቡን አስረድተዋል።
ለምን ገንዘቡ እንዳልተሰበሰበ በውጭ ጉዳይ ሚኒስቴር በኩል በደብዳቤ አሳውቀውልናል። አሁን አሜሪካ መሸጥ አልቻልንም፣ እንደገና ህጉ ስለማይፈቅድ መሸጠ እዛ ተቀምጦ ነበረ። እኛ ቢሮ ጎርፍ ሲገባ ከጎርፉ ጋር አብሮ ብዙ ንብረት አበላሽ ብሎ አምባሳደሩ ጽፈዋል። በያድም አልደረሰንም የሚል ነው የጻፉት አምባሳደሩ። ሁሉም ውጭ ሀገር ያለው በሙሉ በዚህ ምክንያት አልተሰበሰበም። እኛ ግን ማአት መጻጻፎች አሉ። እነዚህ ዶኩመንቶች ለውጡ ሲመጣ ባለስልጣኑም ሲቀያየር አንዱን ስናስረዳ ሌላው ሲመጣ ስናስረዳ፣ ስለዚህ እኛም ሞከርን እየዞርን ለመሰብሰብ። ጦርነት ያለባቸውን ቦታዎችም መሄድ አልቻልንም። ከአቅም በላይ በሆነ ነገር የጠፋን ነገር ለቦርዱ አቅርበት፣ ቦርዱ ስልጣን አለው መመሪያ ቁጥር 3 ላይ እዚህ የበጎ አድራጎት ድርጅቶች እና ማህበራት ኤጀንሲ የመጨረሻው ስልጣን የእሱ ነው ስለሚል አሁን የውሳኔ ሀሳብ ደስረዛ እንዲደረግ። የእሱም ብቻ አይደለም የክልሎቹ የተበተናለ መሰብሰብ ያልተቻለው ከአቅም በላይ በሆኑ ችግሮች ስለሆነ፣ መንግስትም ደግሞ ይህን ፕሮጀክት እረከባለሁ ስላለ ያልመለሰውም የመንግስት አካል ነው። ስለዚህ መንግስት ስለተረከበው ይህንን የዕዳ ስረዛ ይደረግ የሚል ሀሳብ ቀርቦ ያ የሀሳብ በቦርዱ ጸደቀና ለመጨረሻ ውሳኔ ለሲቪል ማህበረሰብ ድርጅቶች ተላከ። አሁን ሲቪል ማህበረሰብ ድርጅቶች ራይቶፉ ይቀጥል ካለ ይቀጥላል። አይ የለም መከሰስ አለባቸው ካለ ሁሉም ሴክተር መስሪያ ቤት ነው እስከ ወረዳ ድረስ ክስ ይመሰረታል።
ከፕሮጀክቱ ሀሳብ ምንጮች አንዱና የልዕለ ሕክምናና ማስተማሪያ ማዕከሉ ስራ አመራር ቦርድ ምክትል ሰብሳቢ የሆኑት ዶክተር ሚናስሩ የተሰበሰበው ገንዘብ አልጠፋም በማለት የቀረበውን ውንጀላ ፓርላማው ላይ ሞግተዋል።
የተሰበሰበው ገንዘብ ካሹ እጃችን ላይ የገባው አልጠፋም አለ። አሁን ያለው ባላንስ ወደ 93 ሚሊዮን ብር ነው። ኢንተረስት በሚያገኝ መልኩ ገንዘቡን ወደዛ አድርገን ከ50 ሚሊዮን አሳድገነዋል። ተበላ ምን የሚባለው እንደዛ ያለ ነገር የለም።
በሌላ በኩል ለፕሮጀክቱ እውን መሆን ከደሞዛቸው ላይ ተቆራጭ መደረጉን የደሴ ከተማ ነዋሪዋ ወይዘሮ ዛሃራ ሰይድ ብዙ የተባለለት ፕሮጀክት እውን ሆኖ ባለማየታቸው የተሰማቸውን ቅሬታ ገልጸዋል።
በወቅቱ ያዋጣነው ገንዘቡን ደልቶ ነው የምኖረውን ሳይሆን አገልግሎቱን ተጠቃሚ እንሆናለን ብለን ከዚህ ወደ ውጭ ሀገር ከዚህ ወደ አዲስ አበባ ላለመመላለስ አገልግሎቱን እዚህ እናገኛለን ብለን ስላሰብን ነበር ብሩን ያዋጣን። ግን አሁን እንደዚህ አይነት ሳይሰራ ሲቀር አዝነናል።
ምንም ሳይኖረን ያዋጣነው ገንዘብ የት ደረሰ የሚሉት ሰይድ የሱፍ የተባሉ ሌላው የከተማ ነዋሪ ደግሞ አጥፊዎች ካሉ ተጠያቂ መሆን አለባቸው ብለዋል።
ቢዘገይምና ቢረፍድም ይህን ሀሳብ መነሳቱና መገምገሙ የህዝብ ተወካዮች ምክር ቤት ሊመሰገን ይገባዋል። ነገር ግን አብዛኛው ዛሬ የተሰጡ ሀሳቦች ጉዳዩን ከራስ የማሸሽና ከተጠያቂነት ራስን ገለል የማድረግን አዝማሚያ የሚያሳዩ አስተያየቶች ናቸው የተሰጡት። ስለዚህ ይህንን ጥያቄ የህዝብ ተወካዮች ምክር ቤት እንዳነሳው ሁሉ ተጠያቂ አካላት ሊጠየቁ ይገባቸዋል።
ከመንግስት በተሰጠው አቅጣጫ መሰረት ከ2010 ዓ.ም ጀምሮ ፕሮጀክቱ በወሎ ዩኒቨርሲቲ ስር ቢሆንም ፕሮጀክቱን ከዚያ በፊት ሲመራ የነበረው አመራር ከህዝቡ የተሰበሰበውን ገንዘብ ለወሎ ዩኒቨርሲቲ ማስረከብ ሲገባው አላስረከበም ሲሉ የፕሮጀክት ጽህፈት ቤቱን ተጠያቂ አድርገዋል። ዋና ኦዲተር መሰረት ዳምጤ፣
ፕሮጀክት ጽህፈት ቤቱ ከ2010 ጀምሮ ነው እንግዲህ ኦዲት አስደርጎ ለዩኒቨርሲቲው ያስረክብ የተባለ። ከዚያ በኋላ ጀምሮ እኛ መቆም አለበት፣ ምንም አይነት ወጪ መውጣት አለ የለበትም የሚል ነው። ከዚያ ጊዜ ጀምሮ ማቆም ነበረባቸው። ከ2010 እስከ 2016 የመጀመሪያ 4 ዓመት 9.1 ሚሊዮን ለተለያዩ ስራ ማስኬጃ ቱል ይወጣ ብር አለ። ይህ ገንዘብ ከህዝብ የተሰበሰበ ነው። ለልማቱም አስተዋጽኦ ሊያደርግ ስለሚችል ይሄ መውጣት አልነበረበትም። አሁንም ጭምር መቆም አለበት።
የፕሮጀክቱ ስራ አስኪያጅ አቶ እሸቱ አየለ ለዚህ ወሎ ዩኒቨርሲቲን ተጠያቂ አድርገዋል።
የተርሸሪ ሆስፒታሉ ዲዛይን ለሀገራችን አዲስ በመሆኑ ትንሽ ተጓቶ ነበር። እሱ ታህሳስ 2011 ላይ ያለቀ መሰብሰብ የሚገባቸው የቶምቦላና የብር ኩፖን ትኬቶች ነበሩ። እነሱ ሁሉ የሰበሰብን እየሰራ ርክክብ ጠየቅን። ዩኒቨርሲቲውን ምንም ተአምር መልስ ሊሰጠ እንዳልቻለ የቦርዱ አመራሮች አወያዩ፣ መልስ የለም። በደብዳቤ ተጠየቀ፣ መልስ የለም።
የወሎ ዩኒቨርሲቲ ተወካይ ፕሬዚደንት ዶክተር አወል ሰይድ በበኩላቸው በገለልተኛ አካል ኦዲት ሳይደረግ ገንዘቡን መረከብ እንደማይቻል ምክር ቤቱ ላይ በሰጡት ምላሽ ተናግረዋል።
ገንዘቡን ያልተረከብንበት ምክንያት በተደጋጋሚም እንደተገለጸው ኦዲት ሪፖርቱም ላይ እንደተመላከተው በ2010 በነበረው ስብሰባ ላይ ዩኒቨርሲቲው ገንዘቡን ኦዲት ተደርጎ እንዲረከብ ይል ስለነበረ በኦዲተር የተረጋገጠ ሪፖርት ቀርቦ ርክክብ ስላልተጠየቀ እስካሁን ሳይቀበል ቀርቷል ማለት ነው።
የግንባታው ሁኔታ ያሳ ያሳሰባቸው የአካባቢው ተወላጆች ጠቅላይ ሚኒስትር አብይ አህመድ በጥቅምት ወር 2012 ዓ ም ደሴ መጥተው በነበረበት ወቅት ስለ ጉዳዩ አንስተውላቸው ነበር። በወቅቱ ጠቅላይ ሚኒስትሩ ስለተሰበሰበው ገንዘብ እንደማያውቁ ጠቁመው ግንባታውን ለማጠናቀቅ ግን መንግስታቸው ከ2 ቢሊዮን ብር በላይ እንደሚመድብ ቃል ገብተው ነበር። በዚሁም መሰረት ወሎ ዩኒቨርሲቲ ፕሮጀክቱን በባለቤትነት ተረክቧል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
ወደ ቀጠናዊ ጉዳዮች ስናልፍ ደግሞ በያዝነው ሳምንት በሶማሊያና ኢትዮጵያ መሪዎች መካከል አንካራ ላይ የተፈጸመውን ስምምነት አሜሪካ፣ የአውሮፓ ህብረት፣ የአፍሪካ ህብረት እንዲሁም ኢጋድ በመልካም ተቀብለውታል። በስምምነቱ መሰረት ሁለቱ ወገኖች አንዱ የሌላውን ግዛት አንድነትና ሉዓላዊነት ያከብራል። በተጨማሪም ሁለቱም ወገኖች የኢትዮጵያን የባህር በር የማግኘት ጥያቄ በተመለከተ በጋራ እንደሚሰሩበት ተመልክቷል። በሌላ በኩል ግን የአንካራው ስምምነት ከዚህ በፊት ኢትዮጵያና ሶማሌላንድ የተፈራረሙትን የመግባቢያ ስምምነት እጣ ፈንታ ምን እንደሚሆን አላመለከተም። የአፍሪካ ቀንዱ ሃሩን ማሩፍ ስምምነቱ በሁለቱም ሀገራት እንዲሁም ከሶማሌላንድ ጋር በተፈረመው የመግባቢያ ስምምነት ላይ የሚኖረውን አንድምታ በተመለከተ ሁለት ተንታኞችን አነጋግሯል። እንግዱ ወልዴ ወደ አማርኛ መልሶታል።
የኢትዮጵያው ፕሬዝደንት ታዬ አጽቀሥላሴ የውጭ ጉዳይ ሚኒስትር በነበሩበት ወቅት የተጀመረው ንግግር አንካራ ላይ በስምምነት በመቋጨቱ የተሰማቸውን ደስታ ገልጸዋል። በኢትዮጵያና በሶማሊያ ህዝቦች ዘንድ በመላው የአፍሪካ ቀንድ ክልልና ከዛም አልፎ ጠንካራ ቀጠናዊ ትብብር ለመመስረት ትክክለኛ እርምጃ ነው ሲሉ ፕሬዝደንት ታዬ ስምምነቱን ገልጸዋል። የአሜሪካ መንግስትም ስምምነቱን አድንቋል። በአፍሪካ ቀንድ ያለውን ውጥረት ለመቀነስ ወሳኝ እርምጃ ነው ያለው የአሜሪካ መንግስት ጥረቶች በጋራ የጸጥታና የልማት ጉዳዮች ላይ እንዲያተኩሩ ያስችላል ብሏል። የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ማቲው ሚለር በኤክስ ማህበራዊ መድረክ ላይ ባሰፈሩት መልእክት የኢትዮጵያንና የሶማሊያን ሉዓላዊነት በድጋሚ ያረጋግጣል ያሉትን የአንካራው ስምምነት አሜሪካ በመልካም እንደምትቀበለው አስታውቀዋል። በሂደት ላይ ያለውንና ለጋራ ጸጥታና ብልጽግና በመደረግ ላይ ያለውን ትብብር እንደግፋለን። ቱርክ ይህን በማስተባበሯ እናመሰግናለን ብለዋል የአሜሪካው የውጭ ጉዳይ ሚኒስቴር ቃል አቀባይ ማቲው ሚለር። እንግሊዝ፣ ጀርመንና ሌሎችም አገራት ስምምነቱን በመልካም ተቀብለዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመትና የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ዋና ጸሐፊ ወርቅነህ ገበየሁ ቀደም ብለው ባወጡት መግለጫ የአንካራውን ስምምነት አድንቀዋል። የአውሮፓ ህብረት በበኩሉ ስምምነቱ በአፍሪካ ቀንድ የሚታየውን ውጥረት ለማርገብ የጋራ መከባበር መኖሩ አስፈላጊ መሆኑን አመላካች ነው ብሏል። የሶማሊያና የኢትዮጵያ መሪዎች አንዳቸው ለሌላው ሀገር ሉዓላዊነት፣ አንድነት፣ ነጻነትና የግዛት አንድነት እንዲሁም በዓለም አቀፍ ህግጋት ውስጥ ለሰፈሩት መርሆዎች ያላቸውን ክብር እና ቁርጠኝነት በድጋሚ አረጋግጠዋል ሲል አንካራ ላይ የተፈረመው ስምምነት ደንግጓል። ስምምነቱ በኢትዮጵያና በሶማሊያ ድብልቅ ምላሾችን አስተናግዷል። አብዛኞቹ ስምምነቱ ግልጽ አይደለም ሲሉ ይከራከራሉ። ማት ፕራይደን በቀጠናው የሚገኙ የአፍሪካ ቀንድ ተንታኝ ናቸው።
I think the Ankara Declaration between Ethiopia and Somalia is a positive step.
በኢትዮጵያና ሶማሊያ መካከል የተፈጸመው የአንካራው ድንጋጌ መልካም እርምጃ ነው። ሁለቱ መሪዎች ጠቅላይ ሚኒስትር አብይ አህመድና ፕሬዝደንት ሐሰን ሼክ መሐመድ ከረጅም ጊዜ በኋላ ሲገናኙ ነው። በልዩነታቸው ላይ በቀጥታ ለመነጋገር መወሰናቸው መልካም ነው። በሁለቱ አገራት መካከል የነበረውን ውጥረት በማርገብ ረገድ ተሳክቶላቸዋል። ነገር ግን የስምምነቱን ፍሬ ነገሮች ከተመለከትን የአንካራው ድንጋጌ ግልጽ አይደለም። አዲስ አስገዳጅ የሆኑ ጉዳዮች የሉትም። ከዚህ በፊት በሁለቱም ወገኖች ሲነገሩ ከነበሩት ነገሮች ውጪ አዲስ ነገር የለውም። ስለዚህ እውነተኛ የሆነ የውጥረት መርገብ ይኖር እንደው ለማየት ጊዜው ገና ነው። የዚህ ስምምነት ውጤቶች በተጨባጭ ምን እንደሚመስሉ ማየት አለብን።
ጉሌድ አህመድ ጃማ በሃርጌሳ ሶማሌላንድ የሚገኙ የህግ ባለሙያና ተንታኝ ናቸው። ጉሌድ የአንካራው ስምምነት በሶማሌላንድ እና በኢትዮጵያ መካከል የተፈረመውን የመግባቢያ ስምምነት እጣ ፋንታ ምን እንደሚሆን አንጠልጥሎ የተወነው ባይ ናቸው።
The agreement leaves the MOU between Somaliland and Ethiopia in uncertainty.
ስምምነቱ በሶማሌላንድና በኢትዮጵያ መካከል የተፈረመው የመግባቢያ ስምምነት በእርግጠኝነት ምን እንደሚሆን ግልጽ ያላደረገ ነው። ኢትዮጵያ ለሶማሊያም ሆነ ለሶማሊያ መሻት ያላትን ክብር በአንድ ወገን እንዲሁም በሌላ በኩል የባህር በር ለማግኘት ያላትን ፍላጎት እንዴት አድርጋ ማስታረቅ እንደምትችል ግልጽ አይደለም። ኢትዮጵያ ካላት ቅርበት የተነሳ የባህር በር ያስፈልጋታል። እነዚህ ሁለት ፍላጎቶች የሚጋጩ ይመስላል። ኢትዮጵያ እነዚህን ፍላጎቶች አስታርቃ እንዴት መፍትሄ ማግኘት ትችላለች? አስቸጋሪ ነው። የመግባቢያው ስምምነቱ እጣ በርግጠኝነት ምን እንደሚሆን አይታወቅም።
ጉሌድ በተጨማሪም ስምምነቱ አዲስ ለተመረጡት የሶማሊላንድ ፕሬዚደንት አብዱራህማን ሙሐመድ አብዱላሂ ኢሮ የመጀመሪያው ፈተና ይሆናል ብለዋል።
It is worth mentioning that the president who signed the agreement, Musa Bihi Abdi, was defeated in the election.
የመግባቢያ ስምምነቱን የፈረሙት ፕሬዝደንት ሙሳ ቢሂ አብዲ በምርጫው በከፍተኛ ድምጽ ተሸንፈዋል። ተቃዋሚው ወደ ስልጣን መጥቷል። አሁን ፕሬዝደንት የሆኑት የተቃዋሚ ቡድን መሪ ሶማሊላንድና ኢትዮጵያ የፈረሙትን የመግባቢያ ስምምነት በተመለከተ የሳቸውን ሐሳብ ሲገልጹ በጣም ተጠንቅቀው ነው። ስለዚህ አዲሱን ፕሬዝደንት የመግባቢያ ስምምነቱን በተመለከተና አሁን የተፈጠረውን አዲስ ሁኔታ በተመለከተ ያላቸው አቋም ምን እንደሆነ መጠየቅ እጅግ አስፈላጊ ነው። አዲስ የተፈጠረው ሁኔታ የሚያሳየው ኢትዮጵያ ከዚህ በፊት ስታደርግ እንደነበረው የመግባቢያ ስምምነቱን በተመለከተ የተንቀሳቀሰች አይደለም።
ማት ብራይደን በበኩላቸው ኢትዮጵያ ምናልባትም ከስምምነቱ ብዙ ሳታተርፍ አትቀርም ባይ ናቸው።
Consequences of the deal at the moment probably weigh in Ethiopia's
ከዚህ ግልጽ ካልሆነው ድንጋጌ የምናወጣው ነገር ቢኖር የኢትዮጵያ ኃይሎች በአፍሪካ ህብረት ልዑክ ስር በሶማሊያ ሊቀጥሉ የመቻላቸውና የሶማሊያ ደግሞ የኢትዮጵያ ጦር በልዑክ ውስጥ በመሳተፉ ላይ ያላትን ተቃውሞ መሳቧን ነው። የኢትዮጵያ ጦር በአፍሪካ ህብረት ስር ባይሆን እንኳን ለቆ ላይወጣ ይችላል። ጦሩ በራሱ ውሳኔ እዛው ሊቀር ይችላል። ይህ ደግሞ ለሶማሊያ መንግስት ትልቅ ሽንፈት ነው። ይህ ኢትዮጵያ በሶማሊያ ፈቃደኝነት ጦሯ ሶማሊያ ውስጥ እንዲቆይ የሚያደርግና አንደኛው ወገን ተሸናፊ እንዳይመስል ነገሮችን ለመሸፋፈን የተደረገ ስምምነት ነው። ከዚህ ባለፈ የትኛው ወገን ከስምምነቱ ተጠቃሚ እንደሚሆን ግልጽ አይደለም።
በስምምነቱ ዝርዝር ጉዳዮች ላይ እንዲሁም ኢትዮጵያ የባህር በር የማግኘት ጥያቄዋን በተመለከተ ሁለቱ ወገኖች በመጪው የካቲት በቱርክ አመቻችነት በቴክኒካዊ ጉዳዮች ላይ ድርድር እንደሚያደርጉ የአንካራው ድንጋጌ ያመለክታል። ሃሩን ማሩፍ ላዘጋጀው ዘገባ እንግዶ ሌነኝ ዋሽንግተን ዲሲ።
ያርብ ምሽት ስርጭታችን ከዋሽንግተን ዲሲ እንደቀጠለ ነው። ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ እንደ አውሮፓውያን አቆጣጠር ጥር 20 ቀን ስልጣን በሚረከበው የተመራጩ ፕሬዝዳንት ትራምፕ አስተዳደር የውጭ እርዳታን በሚመለከት የሚነሱ ሁለት ቁልፍ ጥያቄዎች አሉ። እነርሱም በአሁን ወቅት ዩናይትድ ስቴትስ ምን ያክል ገንዘብ ለውጭ እርዳታ ታወጣለች? እርዳታው የሚሰጠውስ ለማን ነው የሚሉት ናቸው። የአሜሪካ ድምጿ ቬሮኒካ ኢግሊሲያስ ባልደራስ የሚገኙት እርዳታ የሚቀንስባቸው የሚጠበቁትን እርዳታና የእርዳታ ቅድሚያ የሚሰጣቸውን የሚያስቃኝ ዘገባ አጠናቅራለች። ቆንጅታየ ታቀርባለች።
Medical supplies for India, food aid for Gaza. The United States donates more foreign aid than any.
የውጭ እርዳታ የምትለግሰው ዩናይትድ ስቴትስ ነች። እንደ አውሮፓውያን የዘመን አቆጣጠር በ2022 ዓመተ ምህረት ብቻ ዩናይትድ ስቴትስ ለውጭ እርዳታ ወደ 70 ቢሊዮን ዶላር የሚደርስ ወጪ ነው የመደበችው። በዚህም ከጠቅላላው የፌደራል መንግስቱ በጀቷ 1% ለውጭ ሰብአዊ እርዳታ፣ ለኢኮኖሚ ልማት፣ ለሰላምና ለጸጥታ እርዳታ ጉዳዮች አውላለች። ዶናልድ ትራምፕ በጥር ወር አስተዳደሩን ሲረከቡ ምን አይነት የውጭ እርዳታ ፖሊሲ እንደሚከተሉ ከወዲሁ በግልጽ የሚታወቅ ነገር የለም። ቢሆንም በመጀመሪያው የስልጣን ዘመናቸው ጊዜ አመለካከታቸውን እንደ አውሮፓውያን አቆጣጠር በ2018 ዓመተ ምህረት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረጉት ንግግራቸው አሳውቀዋል።
We will examine what is working, what is not working, and whether the countries who receive our dollars
የትኛው መንገድ እንደሚሰራና የትኛው እንደማይሰራ ገንዘባችን የምንሰጣቸውና ደህንነታቸውን የምንጠብቃቸው ሀገሮች ከልባቸው ለኛ ጥቅም የቆሙ ናቸው የሚለውን ምንፈትሻለን። እውነቱን ለመናገር ካሁን ወዲያ እርዳታ የምንሰጠው ለሚያከብሩንና ለወዳጆቻችን ብቻ ነው።
ትራምፕ በፕሬዝደንትነታቸው ዘመን የቆረጧቸው አንዳንድ የውጭ እርዳታዎች አሉ። ቢሆንም ይቀነሱ የሚሏቸውን እርዳታዎች በተመለከተ ከምክር ቤት በኩል በተደጋጋሚ ተቃውሞ ሲያጋጥማቸው ነበር። በጆርጅ ሜሰን ዩኒቨርሲቲ የፖሊሲና የአስተዳደር ጉዳዮች ረዳት ፕሮፌሰር ጀረሚ ሜየር ያብራራሉ።
ከአየር ንብረት ለውጥ ጋር ለተያያዙ ጉዳዮች የሚሰጠውን የገንዘብ ድጋፍ በጣም ቀንሰውታል። ሌሎች ያደረጓቸውም ለውጦች አሉ። ለምሳሌ ለፍልስጤማውያን የሚሰጥ እርዳታ ቀንሰዋል። ነገር ግን ብዙ የተለመደው የዩናይትድ ስቴትስ የእርዳታ ፖሊሲ በንጽጽር ምንም ሳይለወጥ ነው የቀጠለው።
ትራምፕ በመጀመሪያው የስልጣን ዘመናቸው ዩናይትድ ስቴትስ ከጽንስ ማስወረድ ጋር ለተያያዙ ትምህርቶችና አገልግሎቶች የተመደቡ ድጋፎችን እንደ ቀደሙ ሪፐብሊካን አስተዳደሮች ሁሉ ቀንሰው ነበር። አሁንም ይህንኑ ያደርጋሉ ተብሎ ነው የሚጠበቀው ይላሉ Foundation for Defense of Democracies የተባለው ተቋም አንጋፋ አባል የሆኑት ቦኒ ግሊክ። በትራምፕ አስተዳደር የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት USAID ምክትል አስተዳዳሪ ነበሩ።
Under the Biden administration,
በባይደን አስተዳደር የጽንስ ማስወረድ አገልግሎት የሚሰጡ ቡድኖች ጽንስ ማስወረድን በሚመለከት ለሚሰጡት ትምህርት የሚያውሉት ገንዘብ የሚያገኙበት መንገድ ነበራቸው። እኛ በመጀመሪያው የትራምፕ አስተዳደር ጽንስ ማቋረጥን የሚያበረታቱ መንግስታዊ ያልሆኑ ድርጅቶች ድጋፍ እንዳያገኙ ከልክለን ነበር።
ትራምፕ ለውጭ ጉዳይ ሚኒስትርነት የመረጧቸው ማርክ ሩቢዮ በየካቲት ወር ለአሜሪካ ምክር ቤት ባደረጉት ንግግር ጥቅስ በዓለም ላይ የሚከሰቱ ችግሮች ሊያሳስቡ ይገባል፣ ዩናይትድ ስቴትስም ትኩረት መስጠት አለባት ብለው፣ ሆኖም በእሳቸው አመለካከት የትራምፕ መጀመሪያ ለአሜሪካ የሚለው ፖሊሲ ቅድሚያ ሊሰጠው ይገባል።
በብዙ ጉዳዮች እንደምናየው እኛ በምክንያት የተደገፈ ትክክለኛ ውሳኔ መወሰን ጨርሶ ጠፍቶብናል። አሊያ ደግሞ በየቀኑ ለፍቶ የሚያድሩ አሜሪካውያን ያለባቸውን ችግር ሁላችንላ ብለን ለሌላ ጉዳይ ወይም ለሌሎች ሰዎች ቅድሚያ እንሰጣለን። ይህንን ነው ደጋግመን እያደረግን ያለ ነው።
በዩናይትድ ስቴትስ ከግብር ከፋዮች የሚሰበሰበው ገንዘብ ምን ላይ እንደሚውል አዲሱ የትራምፕ አስተዳደር በጥንቃቄ ይመረምራል ብለዋል ቦኒ ግሊክ።
I suspect that there will be an audit.
በመላው ዓለም በ100 የዓለም ሀገሮች የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ የሚያካሂዳቸው መርሃ ግብሮች በሙሉ የሂሳብ መዝገባቸው የሚመረመር ይመስለኛል።
ይህ የሚደረግበት ምክንያትም የግብር ከፋዮችን ገንዘብ ከሚያገኙት ሀገሮች ዩናይትድ ስቴትስ በተቻለ መጠን ትልቅ ጥቅም እንድታገኝ ነው ሲሉ አክለዋል።
አሁንም እዚህ ዩናይትድ ስቴትስ እንቆያለን። በጋዛ የተኩስ አቁም እንዲደረግ ግፊት ለማድረግ እንዲሁም በሸር አልአሳድ ከስልጣን መወገዳቸውን ተከትሎ የተፈጠረውን ችግር በቅርበት ለመመልከት የፕሬዚዳንት ጆ ባይደን ከፍተኛ ባለስልጣናት በዚህ ሳምንት በመካከለኛው ምስራቅ ይገኛሉ። ጉብኝቱ እየተካሄደ ያለው የአሜሪካ አጋር የሆኑትን እስራኤልና ቱርክን ጨምሮ የጎረቤት ሀገራት ወታደራዊ እንቅስቃሴ በማድረግ ላይ ባሉበት ወቅት ነው። የአሜሪካ ድምጽ የዋይት ሀውስ ቢሮ ኃላፊ ፓትሲ ዋዲጉስዋራ የላከችውን ዘገባ እንግድ ወልድ ያቀርበዋል።
ከስልጣን የተወገዱት የሶሪያው ፕሬዝደንት ባሻር አልአሳድ ወገን የሆኑ ህዳጣን ማህበረሰቦች በሚኖሩባትና ላታኪያ በተሰኘችው ከተማ ነዋሪዎች ደስታቸውን በመግለጽ ላይ ባሉበት ወቅት የጎረቤት ሀገራት ጦራቸውን በማንቀሳቀስ ላይ ናቸው። በመላ ሶሪያ በመቶ የሚቆጠሩ የአየር ጥቃቶችን ከፈጸመች በኋላ እስራኤል ጦሯን በተመድ ጥበቃ ስር ወዳለውና የሶሪያን ድንበር በእስራኤል ከተያዘው የጎላን ተራሮች ወደሚለየው ጥብቅ ስፍራ ወደ ውስጥ ዘልቃ በማስገባት ላይ ነች። የአሜሪካው ብሔራዊ የጸጥታ አማካሪ ጄክ ሰልቨን ትናንት ሐሙስ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁ ጋር ተገናኝተዋል። ሰልቨን የአሜሪካ አጋር የሆነችው እስራኤል የምታደርገውን እንቅስቃሴ ደግፈዋል።
What Israel saw was an immediate threat. The collapse of a structure that had been in place.
እስራኤል የምትመለከተው ድንገት እንደመጣ አደጋ ነው። ከድንበሯ ባሻገር ለረጅም ጊዜ የነበረ መዋቅር ድንገት ፈርሶ ስጋት ሊሆን በሚችል ቡድን የኃይል ክፍተቱ ሊሞላ ይችላል። እናም ይህን ስጋት ለማስወገድ ወደ ውስጥ ዘልቃ ገባች። እንደ አሜሪካ አስተያየት ከሆነ ይህ ትክክለኛና እስራኤል ራሷን ለመከላከል ካላት መብት ጋር የሚጣጣም ነው።
የእስራኤል እንቅስቃሴ በእንደ አውሮፓን አቆጣጠር 1973 የተደረገውን የመካከለኛው ምስራቅ ጦርነትን ተከትሎ አገሪቱ ከሶሪያ ጋር የፈረመችውን ስምምነት የሚጻረር እንደሆነ የተባበሩት መንግስታት ድርጅት ይገልጻል። የተመድ ልዩ ራፖርተር ቤን ሳኡል
Absolutely no basis under international law to
አንድን የማትወደውን ሀገር ቀድመህ ለመከላከል ስትል ብቻ ጦሯን እንድታስፈታ የሚፈቅድ ዓለም አቀፍ ሕግ የለም።
ይበንዴ እንዳለ በአሜሪካ በሚደገፉት የኩርዳይሮችና በቱርክ በሚደገፉት የሶሪያ አማጽያን መካከል በተነሳው ግጭት ምክንያት ሶሪያን ከቱርክ ጋር በሚያገናኘው ድንበር የሚገኙት ኩርዶች ከመኖሪያቸው ተፈናቅለዋል። አሜሪካ በሁለቱ ወገኖች መካከል ረቡለት የተኩስ አቁም ስምምነት እንዲያደርጉ ሸምግላለች። የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ወደ አንካራ ከማቅናታቸው በፊት ትናንት ሐሙስ ዮርዳኖስ ነበሩ። ቱርክ ከኩርድ ተገንጣዮች እውነተኛ ያሉት ስጋት እንደተደቀነባት ተናግረዋል።
At the same time again we want to avoid sparking any kinds of additional conflict.
ሶሪያ ውስጥ ተጨማሪ ግጭቶች እንዳይፈጠሩ ለመከላከል እንሻለን። የግዛዊ መንግስት መኖር ለሶሪያ መልካም መንገድ ነው። በተጨማሪም አይሲስ መልሶ እንዳይገባም ማረጋጋት ያስፈልጋል።
ብሊንከን እና ሰለቨን በእስራኤልና ሐማስ መካከል ጋዛ ላይ የሚደረገው ጦርነት እንዲቆም የመጨረሻ ጥረታቸውንም ያደርጋሉ። በአሜሪካ አሸባሪ በሚል ተፈረጀው ሐማስ የያዛቸውን ታጋቾች እንዲለቅም ጥረት ያደርጋሉ ተብሏል። ሐማስ 3 በሕይወት ያሉ አሜሪካውያንንና 4 አሜሪካውያንን አስከሬኖች እንደያዘ የአሜሪካ መንግስት ያምናል። ፓትሲ ውዳኩስዋራ ለላከችው ዘገባ እንግዶልኝ ነኝ ዋሽንግተን ዲሲ።
የደምጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ተከታዩ ዘገባችን ደግሞ ኢትዮጵያና ኤርትራ ግንኙነታቸው መሻከሩን የሚያመለክቱ ቃላት መለዋወጥ መጀመራቸውን ይመለከታል። ከሰሞኑ የኤርትራው ፕሬዝዳንት ስለ ኢትዮጵያ ያደረጉት ንግግርና በኢትዮጵያ በኩል የተሰማው ምላሽ ከፕሪቶሪያ ስምምነት በኋላ የሻከረው የሁለቱ ሀገራት ግንኙነት መቋረጡን የሚያመለክት ነው ሲሉ አንድ የቀጠናዊ ጉዳዮች ተንታኝ ገልጸዋል። መርህ አልባና ግልጽ ያልሆኑ ስምምነቶች ለዚህ ከፍተኛ አስተዋጽኦ እንዳላቸውም በአዲስ አበባ ዩኒቨርሲቲ የቀጠናዊና አካባቢያዊ ልማት መምህርና ተመራማሪ ዶክተር የሽጥላ ወንድሜነ ተናግረዋል። ኬኔዲ አባተ ተከታዩን አዘጋጅቷል።
ከሰሞኑ ኢትዮጵያና ኤርትራ ግንኙነታቸው ጥላ ያጠላበት መሆኑን የሚያሳብቁ ቃላትን በተለያየ መልኩ መለዋወጥ ጀምረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሁለት ሳምንት በፊት ህዳር 21 ቀን በመንግስታዊው የሀገራቸው ቴሌቪዥን ቀርበው በሰጡት ቃለ ምልልስ ላይ የኢትዮጵያን ህገ መንግስት ከመወረፍ ጀምሮ አሁን እስካለው የኢትዮጵያ ወቅታዊ ሁኔታ አቋማቸውን እና ምልከታቸውን ያብራሩ ሲሆን ህገ መንግስቱ በኢትዮጵያ ላለው ውጥረት መንስኤ ነው ብለዋል። የፕሪቶሪያውን ስምምነት አይመለከተንም ያሉት ፕሬዝዳንቱ ስምምነቱ የውጭ ተዋናዮች ውጤት እንደሆነና ይህም በአማራ ክልል ለተቀሰቀሰው ግጭት መንስኤ ስለመሆኑ አብራርተዋል። ከግጭቱ ጋራ በተያያዘ የሚቀርቡባቸውን ወቀሳዎች ግን እንደማይቀበሉ ተናግረዋል። በኢትዮጵያ መንግስት ስር ያለው ፋና ብሮድካስቲንግ ኮርፖሬት ደግሞ የራሱ አሮባት በሚል ርዕስ ሰኞ ዕለት በሰራው ዘገባ የኤርትራውን ፕሬዝዳንት በኢትዮጵያ ጉዳይ ጣልቃ እየገቡ እንደሚገኙ፣ ኢትዮጵያን እንዲሁም ከግብጽና ከሶማሊያ ጋራ በመተባበር ደግሞ ቀጠናውን ለማተራመስ እንደሚሰሩ፣ በተጨማሪም አገራቸውን በአምባገነንነት እያስተዳደሩ እንደሚገኙ በመዘርዘር ከሷቸዋል። በዘገባው ህገ መንግስታዊ አስተዳደር የሌላቸው ፕሬዝዳንቱ የኢትዮጵያን ህገ መንግስት ሲተቹ ተስተውለዋል ያለው ፋና አምባገነንነትን አጥብቀው የሚወዱት ኢሳያስ ከመሳቢያቸው ስር ሸጉጠው ምርጫንም የህግ የበላይነትንም እምቢኝ እንዳሉ ወንበራቸው ላይ አርጅተዋል ሲልም አክሏል። እነዚህን ምልልሶች በተመለከተ ማብራሪያ የሰጡን በአዲስ አበባ ዩኒቨርሲቲ የቀጠናዊና አካባቢያዊ ልማት መምህርና ተመራማሪ ዶክተር የሽጥላ ወንድሜነ የሁለቱ መንግስታት ግንኙነት መሻከር የጀመረው ከፕሪቶሪያው ስምምነት በኋላ እንደሆነ ያስረዳሉ። ወቅታዊው ሁኔታ ደግሞ ጠቅላይ ሚኒስትር አብይ አህመድን የኖቤል የሰላም ሽልማት አሸናፊ ያደረጋቸው የሁለቱ ሀገራት የሰላም ስምምነት ማክተሙን የሚያመለክት እንደሆነ አብራርተዋል።
ከፕሪቶሪያው ስምምነት በኋላ የፕሪቶሪያው ስምምነት በ2022 ነው የተከናወነ ኖቬምበር 22 ነው። ከዛ በኋላ ሁለቱ ሀገራት ግንኙነት ወደ መሻከር መጣል። ምክንያቱም የስምምነቱን አፈጻጸም ላይ ሰምተው ከሆነ አሁንም የኤርትራው ፕሬዚደንት የፕሪቶሪያው ስምምነት በተፋላሚዎች እጅ ሳይሆን በሌላ አካል እጅ ያለ ነው ብለው ነው በዚህ አሁን በሰጡት ኢንተርቪው ላይ ሲገልጹ ሲጠቅሱ የነበሩት እና ደስተኛ አልነበሩም በዛ ምክንያት በሁለቱ ሀገራት መካከል ክፍተት እንደተፈጠረ ያለውን ወራቶች እንደተከሰቱ ሰምተናል። እንግዲህ በዚህ ማከል ደግሞ የኢትዮጵያ ጠቅላይ ሚኒስትር የባህር በር ለማግኘት የቀይ ባህርን አክሰስ የማድረግ መብት ያንን በማንሳት የሰጧቸው ገለጻዎች በሁለቱ ሀገራት መካከል ያለውን ግንኙነት ይበልጥ እንዲሻክር ያደረገ ይመስለኛል። እንግዲህ እኔ አሁን የምረዳው ምንድን ነው፣ እዚህ የሰሞኑ በሁለቱ ሀገራት መካከል ያለው ምልልስ ማለት ነው፣ የሚዲያ ሌላው ምልልስ የሚያሳየው በሁለቱ ሀገራት መካከል የነበረው ግንኙነት እንግዲህ ሙሉ በሙሉ በሚባል መልኩ እንደተቋረጠ እና የሁለቱ ሀገራት ግንኙነት ቀድሞ ወደ ነበረበት ቦታ እንደተመለሰ ነው የሚያሳየው።
በጥቅምት ወር በአስመራ የተካሄደውን የሶስትዮሽ ጉባኤ ተከትሎ የግብጽ፣ የሶማሊያና የኤርትራ መሪዎች ሶማሊያ ውስጣዊና ውጫዊ ተግዳሮቶቿን መቋቋም እንድትችል ተቋማቶቿን ለማጠናከር በሶስቱ ሀገራት መካከል ያለውን ትብብር ወደ ላቀ ደረጃ ለማድረስ ተስማምተናል ብለው ነበር። ፕሬዚደንት ኢሳያስ በሰሞኑ የሀገራቸው መንግስታዊ ቴሌቪዥን ባደረጉት ቃለ መጠይቅ ላይ በአስመራ የተደረገው ስብሰባ ኢትዮጵያን ኢላማ ያደረገ ነው መባሉን ተቃውመዋል። የሶስትዮሽ ውይይቱ ምንም አይነት አዲስ ጉዳይ የለውም፣ ስለ ጋራ ጉዳያችንና ስለ ቀጣናችን መረጋጋት ለመወያየት እኛ ግብጽን እንጎበኛለን፣ የግብጽ ባለስልጣናትም በየጊዜው ይጎበኙናል ነበር ያሉት ፕሬዝደንቱ። እንደ አውሮፓውያን አቆጣጠር በ2002 ዓ.ም ከመንግስት ስልጣን ከመልቀቃቸው በፊት እንደ ሱዳንና መካከለኛው ምስራቅ ባሉ በርካታ ሀገሮች የኤርትራ አምባሳደር ሆነው ያገለገሉትና አሁን ለንደን የሚገኙት የቀድሞ አምባሳደር አብደላ አደም ለአሜሪካ ድምጽ የትግርኛ ቋንቋ አገልግሎት በሰጡት አስተያየት ቀድሞውንም የነበረው ግንኙነት ዲፕሎማሲያዊ አካሄድ እየተከተለ አልነበረም ይላሉ።
ከመጀመሪያ ዝምድና መንጎ ኢትዮጵያን ኤርትራን ምን ከጅምርም ኮለውን
ከመጀመሪያውም የኤርትራና የኢትዮጵያ ግንኙነት ከ2018 ዓ.ም ጀምሮ ተገቢውን ዲፕሎማሲያዊ ሂደት እየተከተለ አልነበረም። ሁሉም ጥቅሙም የማስከበር አካሄድ ነው የነበረው። ኢሳያስም አብይም ጥቅማቸውን የማስቀደም አካሄድ ነበር የተከተሉት። በወቅቱ ለሁለቱም የጋራ ጠላት ነው ብለው የሚያምኑትን ህወሓትን ማስወገድ ነበር ፍላጎታቸው። የሁለቱ ሀገራት ጉዳይ ግምት ውስጥ በማስገባት ይህን መሰረት በማድረግ ስትራቴጂክ የሆነ ግንኙነት ለመፍጠር አልነበረም። እንደዛ ቢሆን ኑሮ መጀመሪያ በወሰን ጥያቄ መጀመር ነበረበት። ምክንያቱም ለ20 ዓመታት ግንኙነት ለማቋረጥ ምክንያት የሆነው የወሰን ጉዳይ ስለነበር ነው።
የቀድሞ አምባሳደር አብደላ አክለውም ለሁለቱ መሪዎች ግንኙነት መሻከር ዋናው ምክንያት የፕሪቶሪያው ተኩስን የማቆም የሰላም ስምምነት መፈረም ነው ብለው ያምናሉ። የሁለቱ ሀገራት ግንኙነት መሻከር ግጭት ውስጥ ሊከታቸው ይችላል ወይ በሚል የተጠየቁት የቀድሞ ዲፕሎማት
ግርጭትና ኢትዮጵያና ኤርትራ ናብ ገጹ እዩ ናብ ውግእ ዶ ከምርሕ ዝብል ሕቶ
የኢትዮጵያና የኤርትራ ግጭት ወዴት ሊያመራ ነው? ወደ ውጊያ ሊያመራ ይችላል ወይ የሚል ጥያቄ ብዙዎች የሚጠይቁት ነው። ለእኔ እንደሚመስለኝ በኢሳያስ በኩል ወደ ውጊያ ቢያመራ ብዙ የሚያሳስበው አይደለም። ምክንያቱም የኢትዮጵያ ሁኔታ በደንብ ያውቃል። ኢትዮጵያ አሁን በውስጧ ጥንካሬ የላትም። ውስጣዊ የሆኑ ያልተፈቱ ትላልቅ ጉዳዮች አሉ። የውስጥ ውጊያዎች አሉ። ትግራይንም ደግሞ መጠቀም አይችልም። ምክንያቱ ትግራይ የራሱ የሆነ ልዩነቶች አሉት። ተበታትነዋል። እንደ አንድ ኃይል ሆነው ሊቆሙ የሚያስችል ሁኔታ አለ ለማለት አይቻልም። ትግራይ እርስ በርስ ውጊያ እንዳይነሳ ስጋት አለ። አማራ አለ፣ ኦሮሞ አለ፣ የጦር መሳሪያ ጉዳይ አለ። ስጋት የለም አይደለም ምለው፣ በብዙ ውስጣዊ ጉዳዮች አብይ ለውጊያ አቅሙ ያነሰ ሆኖ ይታየኛል። በእኔ አስተያየት ሁኔታዎቹን በትክክል ስትገመግም የውጭ ውጊያ ውስጥ ለመግባት የሚፈቅድ ውስጣዊ ሁኔታዎች የሉም። ምክንያቱም የውጭ ጠላትን ለመግጠም ውስጣዊ ሁኔታ የመጀመሪያ ጉዳይ ነው።
የቀጠናዊና አካባቢያዊ ልማት መምህርና ተመራማሪው ዶክተር የሽጥላ ወንድሜ ነው በሰጡን አስተያየት ደግሞ ኤርትራ ከኢትዮጵያ ነጻነቷን ካገኘችበት ጊዜ ጀምሮ እስካሁን የቀጠለ ነው ያሉት መርህ አልባና ግልጽ ያልሆነ ስምምነት በአገራቱ መካከል ዘላቂ ሰላም እንዳይኖር ማድረጉን አብራርተዋል።
ትልቁ ችግር ምንድን ነው? በዚህ በኢትዮጵያና የኤርትራ ግንኙነት ያው ኤርትራ የኢትዮጵያ አካል የነበረች ነች። ከመነሻው ጀምሮ በሁለቱ ሀገራት መካከል በመተማመን ላይ የተመሰረተ መርህን መሰረት ያደረገ ግልጠኝነት ያለው ስምምነት ተደርሶ ግንኙነት ለመፍጠር ጥረት አልተደረገም። ኤርትራ ሀገር ከሆነች በኋላ ከኢትዮጵያ ጋር ስምምነት በ87 ላይ አድርጋለች። ስምምነቱ ምን እንደሆነ ግልጽ አይደለም። የድንበር ጦርነቱ ተነስቷል። ዘለቅ ያለ ምንድነው የዚህ ዲፕሎማሲ እና የወታደራዊ ውጥረት በቀጠናው እስከ 2010 ድረስ እንዲቆይ አድርጓል። አሁንም ከ2010 ስምምነት በኋላ ለምሳሌ መስከረም 2010 ስምምነት አድርገዋል። ነገር ግን ስምምነቱ አይታወቅም።
ሁለቱ ሀገራት ግልጽና በመርህ ላይ የተመሰረተ ስምምነት ማድረግ ተስኗቸው በልዩነታቸው ከቀጠሉ ዳፋው ከሁለቱ ሀገራት ባለፈ ቀጠናውንም የሚያሰጋ እንደሆነ ማብራርተዋል።
በቀጠናው ዘላቂ ሰላም እንዲመጣ ከተፈለገ ሁለቱ ሀገሮች እንግዲህ በግልጽ በቁርጠኝነት መነጋገር፣ ስምምነቱም ደግሞ በመርህ እንዲመራ ማድረግ ያስፈልጋል። አሁን እያየን ያለነው ያንን አይደለም። አሁን በ2010 ስምምነት አድርገን እንግዲህ ልክ እንደ 1987 ስምምነት የድንበር ጦርነት እንዳስከተለ አሁንም ወደ ሌላ ዙር ጦርነት ልንገባ ነው። እርግጠኛ አይደለሁም ግን ሞስት ላይክሊ ይሄም ሀፕን ሊያደርግ ይችላል።
ጠቅላይ ሚኒስትር አብይ አህመድ ጥቅምት 21 ከህዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች ማብራሪያ ሲሰጡ በኢትዮጵያና በኤርትራ መካከል ውጊያ ሊኖር ይችላል በሚል የሚሰጉ አካላት እንዳሉ ጠቅሰው ከኤርትራ የከፋ ነገር ካልመጣ በስተቀር በእኛ ተነሳሽነት በኤርትራውያን ወንድሞቻችን ላይ ምንም ነገር አይፈጸምም ማለታቸው አይዘነጋም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
እና ተመልካቾቻችን ለምሽቱ ያዝናቸው ዘገባዎች ይህን ይመስሉ ነበር። በቅንብሩ አብሮን ከቆየው ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማና ዘገባዎቹን በማሰናዳት አብሮን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ነገ በሌሎች ዝግጅቶች ዳግም አብረን እንጠብቃችኋለን። ሰላም፣ ደህና እደሩ።